ሐምሌ 19 ለስቃይ አያያዝ ወይም ለቶርቸር ሰለባዎች ዓለም ድጋፉን የሚገልጽበት ቀን ነው። ይህ የዛሬ 70 ዓመት ከወጣው የተባበሩት መንግስታት ድርጅት መመስረቻ ቻርተር እና በሀገሮች መካከል ከተፈረመው የሰብአዊ መብቶች ዓለም አቀፍ ድንጋጌ ጋር የተያያዘ ዕለት ዘንድሮ በዓለም ደረጃ ሲታሰብ 20ኛ ዓመቱ ነው። ጽዮን ግርማ በኢትዮጵያ በየእስር ቤቱ ይደርስባቸው የነበሩ የከፉና የስቃይ አያያዞችን ያካፈሉን ሰሞኑን የተለቀቁ የቀድሞ እስረኞች ታሪክ ይዛ ተከታዩን ዘገባ አሰናድታለች።
ለስቃይ አያያዝ ወይም ለቶርቸር ሰለባዎችና ከስቃይ ለተረፉ ዓለም ድጋፉን የሚገልጽበት የዛሬው ዕለት ለመጀመሪያ ጊዜ በ1990 ዓ.ም የታሰበው ዴንማርክ የተባበሩት መንግስታት ድርጅትን ባሳሰበችውና በአባል ሀገሮች ተቀባይነት በማግኘቱ ነበር። ቀኑ የተመረጠው የተባበሩት መንግስታት ድርጅት መመስረቻ ቻርተር በ1937 ዓ.ም በኢትዮጵያ የዘመን አቆጣጠር ማለት ነው የተፈረመበት እንዲሁም የመንግስታቱ ድርጅት ቶርቸርና ሌሎችም የጭካኔ ኢሰብአዊና ስብዕናን የሚያዋርዱ አያያዞችና ቅጣቶችን የሚያወግዘው የመንግስታቱ ድርጅት ስምምነት በ1979 ዓ.ም ተግባራዊ የተደረገበት ዕለት በመሆኑ ነበር። ስምምነቱን ፈርመው እስከዛሬ በየፓርላማዎቻቸው ያጸደቁ ሀገሮች ቁጥር 163 የደረሰ ሲሆን ሰነዱን ግንቦት 5/1986 የብሔራዊ ህጎቹ አካል ያደረገችው ኢትዮጵያ ከዚህ በቀደሙ ዓመታትም ሆነ ከዚያ ወዲህ ሰብአዊ መብቶችን በመጣስ ሰዎችን ኢሰብአዊ በሆነ በማሰቃየትና ስብዕናን በሚያዋርድ ሁኔታ በመያዝ በዓለም አቀፍ ተቋማትና በሀገር ውስጥ ተቃዋሚዎች እንዲሁም በመደበኛ ዜጎቿ ስትወቀስ ቆይታለች። በየእስር ቤቶቹ ይደርስባቸው የነበሩ የከፋና የስቃይ አያያዞችን ያካፈሉን ሰሞኑን የተለቀቁ የቀድሞ እስረኞች ነበሩ። በኢትዮጵያ መንግስት ላይ በተለያየ መልኩ ቅሬታና ተቃውሞ የሚያቀርቡ ሰዎች በሽብርና በተለያዩ የወንጀል ህጎች ተጠርጥረው በሚታሰሩበት ጊዜ ከፍተኛ የሆነ የጭካኔ ተግባር እንደሚፈጸምባቸው፣ በእንደዚህ ያለ ምርመራ ወቅትም ያላደረጉትን አደረግን ብለው እንዲያምኑ እንደሚገደዱ ይናገራሉ። ከነዚህም መካከል ሁለት እግሮቹን አጥቶ በተሽከርካሪ ወንበር እየተገፋ የወጣው ከፍ ያለው ተፈራ ነው።
ህክምና ሳያስፈቅዱ ሳያስፈቅሙ ቀድሞ እግሬ ቀኝ እግሬን ሶስት ጊዜ ተቆረጠ። ቆይቶ ደግሞ ያው ግራ እግሬን ቆረጡ። እዛ ቁስሌ ሳይዝን ደግሞ ወደ ፖሊስ ኮሚሽነር ወደ ማኪና ተወሰን። እዛ ከነኩስ ደዛ ሚሰርት ነገር ያው ለመውራት በሚስማር አድርጎ እጄን በመጀመር አስሮ ተሰቅሎን ቁስሎችን በትንሳ እየገፈቱ በስለት እየወጉኝ ቶርቸር ብኝ ነበረ። በጣም ከባድ ነበረ ለመውራት በጣም ከባድ።
ከአራት ወራት በፊት ከእስር ከተለቀቁት መካከል አንዷ ንግስት ይርጋ ትባላለች። ንግስት ጎንደር ከተማ ውስጥ በተካሄደው ሰላማዊ ሰልፍ ላይ ከመሳተፍ ውጪ ያደረገችው ነገር እንደሌለ ገልጻ በምርመራ ወቅት የደረሰባትን ለአሜሪካ ድምጽ በገለጸች ጊዜ
ብሬን በባዝሊን እየቀቡልኝ ቁስሉን የሚያየት በሳት ነው። እንዴት እንደተመታው አላውቅም። ከእግር ጣቶቼ 9 የእግሬ ጥፍር ተነቅሏልኝ። እንዴት እንደተነቀለ ራሱ ራሴን አላውቅም ነበር። ምን እንደሚያደርግሽ ምን እንደሚነክሽም አይታወቅም።
አሸናፊ አካሉ የተባለ ወጣት ደግሞ ከዩኒቨርሲቲ ተመርቆ ለአራት አመት እየሰራ ካለበት ቦታ ግንቦት 7 ነህ በሚል ለአምስት አመት ተኩል ታስሮ እንደተፈታ ገልጾልናል።
ማታ ማታ 8 ሰዓት እያወጡ በዋያር ከፈከፉ በኤሌክትሪክ ሰርች አረጉኛል። ገልብጠው ገርፉኛል። በጣም ተጎድቼ ስለነበር በባዝሊን እያሹ እያዳኑ መልሰው ነበር የሚደበድቡኝ የነበረ። ያድኑኝና 3-4 ቀን ያድኑኝና ያንን የቆሰለውን ጣርት ይነሱታል።
ሌላዋ መጀመሪያ ለ8 አመት ከዚያ ለ8 ወር ኦነግ ነሽ በሚል ታስራ የቆየችው ጫልቱ ታከለ የደረሰባት በደል አሰቃቂ እንደነበር ከአራት ወራት በፊት ከእስር ስትፈታ ነግራናለች።
ተጥሎ ነበር የሚያሳድሩኝ። ብቻዬን ጨለማ ቤት ከ3 ወር በላይ ነበር እጄ በካቴና ታስሮ የቆየሁት። ዘጠኝ ሰው 7 ሰው 6 ሰው እየሆኑ ነበረ የሚመስሉ ራሴን እስከሚስት ድረስ።
መቶ አለቃ ማስረሽ ታሰጤ የአየር ኃይል አብራሪ ነው። አሸባብን ለመውጋት የተሰጠኝን ግዳጅ ተወጥቼ በመጣሁ በአራት ወሩ አሸባሪ ተብዬ የጭካኔ ተግባር ተፈጽሞብኛል ብሎናል።
ከላይ ታፈሬ በነበረበት ሰዓት ወደ ጣራው ተጠግቼ ነው ያሰሩ። ከዛ ላይ ነው ገመዱ የለቀቀና መሬ ላይ የወደቅኩኝ። ወገቤን አሁንም ያመኛል። ያው
እነዚህ እስረኞች አሁን እየተለቀቁ ነው። ተመሳሳይ በደል የተፈጸመባቸው ቀሪ እስረኞች በእስር ቤቶች ውስጥ አሉ በማለት ድምጻቸውን እያሰሙም ነው። በአንጻሩ ባለፈው ሳምንት አንዲት የፓርላማ አባል አሸባሪ የሆኑ ሰዎች ከእስር እየተለቀቁ ነው የሚል በህዝብ ተወካዮች ምክር ቤት ጥያቄ አቅርበው ነበር ለጠቅላይ ሚኒስትሩ። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የትኛውም የኢትዮጵያ መንግስት ባለስልጣን ከማስተባበል ውጪ አምኖት የማያውቀውን ንግግር አድርገዋል። አሸባሪ ማን ነው? ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይልን መጠቀምንም ይጨምራል። ሽብር ስልጣን ለመያዝ አላግባብ ኃይል መጠቀምንም ይጨምራል ብለዋል።
ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል። ኃይልም መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የኛ የአሸባሪነት ተግባር ነው። ይህም ህገ መንግስታዊ ያልሆነ ድርጊት በእያንዳንዱ ቀበሌ፣ በእያንዳንዱ ወረዳ፣ በእያንዳንዱ ዞን ሲፈጸም ቆይቷል። በፌደራል መንግስት ብቻ ሳይሆን በሁሉም ቀጠናዎች የሰብአዊ መብት ኮሚሽን ያጠናው ሪፖርት አጣናቸው። የወረዳው ፖሊስ ሲገርፍ ነበር። ይህ ህገ መንግስታዊ ነው? አሸባሪ ነው እሱ ፖሊስ። ለዚህ ደግሞ ኢህአዴግ በግልጽ ይቅርታ ጠይቋል። ህዝቡን አጥፍቻለሁ በድያለሁ ብሎ እኔንም እግዚአብሔር ይስጣችሁና ጠቅላይ ሚኒስትር ስትሉኝ እዚህ ቆሜ ይቅርታ ጠይቄያለሁ። በዚህ ጉዳይ ምን ማለት ነው? ጥፋት ነበረ ማለት ነው።
በተጨማሪም ከዚህ ቀደም ተደርጎ በማያውቅ መልኩ የብሔራዊ ቴሌቪዥኑ ኢትዮጵያ ቴሌቪዥን እና ፋና ብሮድካስቲንግ እስረኞች ያሏቸውን ተመሳሳይ ቅሬታዎችና አቤቱታዎች ይፋ ማድረግ ጀምረዋል። ያነጋገርናቸው ወጣቶች በሙሉ የተፈጸመብን በደል የቱንም ያህል ከባድ ቢሆንም ሀገራችን ስለሆነች ቂም አልቋጠርንም፣ ነገር ግን ከዚህ በኋላ በየትኛውም መንገድ ይህ ተግባር በኢትዮጵያ ምድር እንዳይፈጸም እውነተኛ የሆነ የፍትህ አገልግሎት የሚሰጥበት ተቋም ሊገነባ ይገባል ብለዋል። የቀድሞ የተባበሩት መንግስታት ድርጅት ዋና ጸሐፊ ኮፊ አናን እለቱ ታስቦ እንዲሁን በተባበሩት መንግስታት ድርጅት የተወሰነ ቀን ሲናገሩ ይህ እለት ይፈጸማል ተብሎ ሊታሰብ የማይችል መከራና ስቃይ ለተቀበሉ ያለንን ክብር የምንገልጽበት ነው። ሊነገር ስለማይችለው ይናገር ዘንድም ዓለም እድሉን የሚያገኝበት ቀን ነው። ይህ በመላው ዓለም ቁጥራቸው ሊገለጽ ለማይችል የስቃይ ሰለባዎች አክብሮታችንንና ድጋፋችንን የምንገልጽበት ቀን መደንገግ የነበረበት ዛሬ አልነበረም፣ እጅግ አርፍደናል ብለው ነበር። ዛሬ በዓለም ዙሪያ በጭካኔ ይዞታ ላይ ለቆዩ ሰዎች ድጋፍ ለመስጠት የተከበረው ቀንም ማሰቃየት ወይም ቶርቸር በምንም መልኩ ተቀባይነት የሌለው ምክንያት አልባ ወንጀል ነው ተብሏል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።